ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢትዮጵያ ወደ ቀደመው ገናናነቷ ትመለሳለች ሲሉ ጠቅላይ ሚኒስትር አብይ አህመድ ድጋፉን ላሳያቸው አደባባይ ለወጣው በሚሊዮኖች የሚቆጠር ሕዝብ ተናገሩ።
ይቺ የጥቁር ሕዝቦች የነጻነትና ያልበገር ባይነት ተምሳሌት ሀገር ኢትዮጵያ ሁለት ወር ሰርቶ ለምስጋና የሚታበይ መሪ ሳይሆን የችግሯን ሰንኮፍ ከስሯ የሚነቃቅልላት መሪ ያስፈልጋታል።
ከከተማይቱና ከአካባቢው እንዲሁም ከሌሎች አገሪቱ አካባቢዎች የመጡ ኢትዮጵያውያን በጎረፉበት የአዲስ አበባው መስቀል አደባባይ በሥነ ሥርዓቱ መገባደጃ የተጣለ የእጅ ቦምብ የአንድ ሰው ሕይወት ሲያጠፋ ከመቶ በላይ ማቁሰሉም ተዘግቧል።
የተሸነፈ የወደቀ ሐሳብ ነው። በተሸነፈና በወደቀ ሐሳብ እንደማንቆም ዳግም ላረጋግጥላችሁ ፈልጋለሁ። አመሰግናለሁ።
ዝርዝሩን በእለቱ አብይ ርዕስ እናቀርባለን። አድማጮች፣ የሚበልጠው ዝግጅታችን ዛሬ በእለቱ ክንውኖች ዙሪያ ያተኩራል። ወደ ተለያዩ የአገሪቱ አካባቢዎች የሚወስዱንም ጨምሮ ሌሎች በርከት ያሉ ዘገባዎችና ልዩ ውይይትም ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ቅዳሜ ሰኔ 16 2010 ዓ.ም ልዩ ዝግጅት ጋር አስተናጋጆች አሉላ ከበደና
ጽዮን ግርማ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ አልፍሬዶ ሳንቶስ ጋራ እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና።
በዛሬው ዕለት ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ድጋፍ በመስቀል አደባባይ በተካሄደ የሰልፍ ድጋፍ ላይ በተሰነዘረ ጥቃት ቁጥሩ 132 የሚደርስ ሰው ሲቆስል የአንድ ሰው ሕይወት ማለፉ ተዘገበ። በሌላ ተያያዥ ዜና ጠቅላይ ሚኒስትር አብይ ከፍንዳታው በኋላ ጉዳት የደረሰባቸውን ወገኖች ጥቁር አንበሳ ሆስፒታል በመገኘት መጎብኘታቸውን የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አራጌ በትዊተር አማካኝነት ባስተላለፉት መልእክት አስታውቀዋል። ማምሻውን 89 የፍንዳታው ተጎጂዎች የሕክምና እርዳታ በሚከታተሉበት ጥቁር አንበሳ ሆስፒታል ተገኝተው ከጎናችሁ ነን ሲሉ ተጎጂዎችን ያጽናኑት ጠቅላይ ሚኒስትር አብይ ድንገቱን ተከትሎ ለአገር ውስጥ መገናኛ ብዙሀን በሰጡት አስተያየት አገራቸው በጀመረችው የአንድነት ጎዳና እንደምትቀጥል አመልክተው አደጋው የቃጡትንም አልተሳካላችሁ ነው ያሏቸው።
ይህንን ቀን ደስታችን ለማጨለም ፍቅራችን ለማጨለም አንድነታችን ለማደፍረስ ያሰባችሁ ኃይሎች አልተሳካላችሁም። ኢትዮጵያ አሁንም ለፍቅር፣ ለይቅርታ፣ ለአንድነት የዘረጋችሁ እጇ አይታጠፍም።
የተሸነፈ ሐሳብ ነው ያሉት ጠቅላይ ሚኒስትሩ
የተሸነፈ የወደቀ ሐሳብ ነው። በተሸነፈና በወደቀ ሐሳብ እንደማንቆም ዳግም ላረጋግጥላችሁ ፈልጋለሁ። አመሰግናለሁ።
ጠቅላይ ሚኒስትሩ ዘውዲቱን ጨምሮ በሌሎች የከተማይቱ ሆስፒታሎች የሚገኙ ተጎጂዎችን በተመሳሳይ መጎብኘታቸውን አብረዋቸውም ምክትል ጠቅላይ ሚኒስትር ደመቀ መኮንንና ሌሎች የመንግስት ከፍተኛ ባለስልጣናት መገኘታቸው ታውቋል።
ወደ ደቡብ ምዕራብ ሶሪያ እናመራለን። በደቡብ ምዕራብ ሶሪያ በቅርቡ እያየለ የመጣው በምድርና በአየር ድብደባ የታገዘ ወታደራዊ ዘመቻ ክፉኛ ያሳሰባቸው መሆኑን የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ አስታወቁ። በአዲሶቹ ጥቃቶች አብዛኞቹ ወደ ዮርዳኖስ ድንበር ያቀኑትን ጨምሮ በሺዎች የሚቆጠሩ ሲቪሎች ቀያቸውን ጥለው ለመሰደድ ተዳርገዋል። ሁኔታው ከሶሪያ ድንበር ተሻግሮ ለክልሉ ሰላም መረጋጋትም አደጋ ደቃይ ነው ሲሉ ዋና ጸሐፊ ጉቴሬሽ ስጋታቸውን መግለጻቸውን የቃል አቀባያቸው ጽህፈት ቤት ይፋ ባደረገው የጽሑፍ መግለጫ አክሎ አመልክቷል። እያደር እያየለ የመጣው ወታደራዊ ዘመቻ በአስቸኳይ እንዲያቆም ሲሉ ጥሪ ያሰሙት የመንግስታቱ ዋና ጸሐፊ ሁሉም ወገኖች ያለባቸውን ኃላፊነትና በዓለም አቀፍ ሕጎችና ሌሎች ዓለም አቀፍ የሰብአዊነት ድንጋጌዎች የታቀፉ ግዴታዎቻቸውን እንዲያከብሩ አሳስበዋል። እንደ አውሮፓውያን የዘመን አቆጣጠር በሐምሌ 2017 ዓ.ም በደቡባዊ ሶሪያ የሚካሄደው ውጊያ እንዲያቆም የሚያስገድድ የተኩስ አቁም ስምምነት በዩናይትድ ስቴትስና ሩሲያ መካከል እንዲደርስ ማደራደሯ ይታወሳል።
የፕሬዚዳንት ትራምፕ አስተዳደር ከላቲን አሜሪካ ድንበር ጥሰው በሚመጡ ስደተኞች ህጻናትን ከወላጆቻቸው በመለየታቸው በደረሰባቸው ወቀሳ ታክቲካዊ ማፈግፈግ የተባለ እርምጃ መውሰዳቸው ተገለጠ። ሁኔታው በዩናይትድ ስቴትስ እያነጋገረ ነው። አድማጮች፣ ሙሉ ስርጭታችን ዛሬ በአብዛኛው በዕለቱ የአዲስ አበባ ክንውን ላይ ያተኩራል። አሁን ወደ ዘገባዎቻችን እንመለስ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ጽዮን ግርማና
አሉላ ከበደንን። በዓለም ዜናዎች የጀመረው ልዩ ዝግጅታችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል።
ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ
የራሴን ስሜት ልናገርን። ከአዲስ አበባ ስወጣ ለመጀመሪያ ጊዜ አውሮፕላን ስገባ አልቅሼ ነው የወጣሁት። ይህችን መሬት አልመለስባትም ብዬ ፈርቼ ነው የወጣሁት። ከሞትኩም በኋላ እዛ እቀበራለሁ የሚል በውስጥ ስሜት አልነበረም። ነገር ግን ነገሮች ሁሉ ተቀያየሩ። ይሄ ሊታመን የሚችል ነገር አይመስለኝም። ኢህአዴግ ፈንድቶ ከውስጡ ኢትዮጵያን ሊያሰባስብ የሚችል ኃይል ይወጣል የሚል ማንም ምልከታ አልነበረውም።
አቶ ብርሃነ መዋ የቀድሞ የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዚዳንት የነበሩ ዛሬ በዩናይት ስቴትስ የሚኖሩ ናቸው። የዛሬውን ጨምሮ በኢትዮጵያ እየተካሄደ ባለው የፖለቲካ ለውጥ ዙሪያ ከተደረገ ውይይት የተወሰደ ነው። በሁለተኛው አጋማሽ ከሌሎች ሁለት እንግዶች ጋር ጠብቋቸው። አሁን ወደ ዕለቱ አብይ ርዕስ
ኢትዮጵያ ወደ ቀደመው ገናናነቷ ትመለሳለች ሲሉ ጠቅላይ ሚኒስትር አብይ አህመድ ድጋፉን ላሳያቸው አደባባይ ለወጣው በሚሊዮኖች የሚቆጠር ሕዝብ ተናገሩ። የተሰጣቸው ድጋፍ የሚኩራሩበት ሳይሆን በታማኝነትና በፍቅር ሕዝብን ለማገልገል የሚያተጋቸው መሆኑንም ገለጹ። ነጻ ሕዝብ ለመገንባትም ያላቸውን ቁርጠኝነት ጠቁመዋል። መለስካቸው አመሃ ዝርዝሩን ይዟል።
ለጠቅላይ ሚኒስትሩ ድጋፉን ለማሳየት ሕዝቡ ወደ መስቀል አደባባይ መትመም የጀመረው ገና ከንጋቱ 11 ሰዓት አካባቢ ጀምሮ እንደነበረ ያዩ ይናገራሉ። ከጠዋቱ 1 ሰዓት ተኩል በኋላ እንኳን በአስር ሺዎች የሚቆጠር ሕዝብ ወደ አደባባዩ ገብቷል። ከተለያዩ ማዕዘናት ወደ አንድ ሐይቅ ወይም ባሕር እንደሚፈሱ ወንዞች ሁሉ ወደ መስቀል አደባባይ በሚገቡት 6 ትልልቅ ሰፊ መንገዶች የሚፈሰው የሕዝብ ጎርፍ ከአንድ ሰዓት ባልበለጠ ጊዜ ውስጥ መስቀል አደባባይን ከጥግ እስከ ጥግ አጨናነቃት። ጠቅላይ ሚኒስትሩም ብዙ ሳያስጠብቁ ነበር የደረሱት። የሕዝቡ ስሜት በእጅጉ የተለየ ነበረ።
ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ
ጠቅላይ ሚኒስትር አብይ አህመድ ንግግራቸውን የጀመሩት ለዚች የምስጋና ቀን አብቅተውናል ያሏቸውን ሰማዕታት በመዘከር ነበረ።
የዛሬዋን ቀን እንድናይ የዛሬዋን ቀን ያላዩ እንድንኖር ሲሉ የሞቱ እንድንከበር ሲሉ የተዋረዱ እንድንፈታ ሲሉ የታሰሩ ለሕይወታችን ሕይወታቸውን የገበሩ ሰማዕታትን በዚህ በከበረ ቦታ ቆመን ልናመሰግናቸው ይገባናል። ያለኛ ሊኖሩ ይችሉ ነበር፣ ያለ እነርሱ ግን እኛ መኖር አይቻለንም።
ከዚች የመግቢያ አንቀጽ በኋላ 18 ደቂቃ ያህል በወሰደው ንግግራቸው በእያንዳንዱ አንቀጽ ወይንም በእያንዳንዱ አረፍተ ነገር መጀመሪያ ላይ የኢትዮጵያን ስም ሳይጠሩ አልቀሩም። የተደረገላቸው የድጋፍ ሰልፍ እጅግ ከፍ ያለ መሆኑን በመጠቆምም ሀገሪቱ ከተጋፈጠችው ችግርና ከታላቅነቷ አኳያ የሚያስፈልጋትን አመላክተው አልፈዋል።
ይህቺ የፈጣሪ ጥበብ መጀመሪያ ሀገር ኢትዮጵያ፣ ይህቺ የሰማንያ ውብ ውብ ጌጦች ውህድ ኢትዮጵያ፣ ይህቺ የሰው ልጅ እስትንፋስ መጀመሪያ ሀገር ኢትዮጵያ፣ ይህቺ የጥቁር ሕዝቦች የነጻነትና ያልበገር ባይነት ተምሳሌት ሀገር ኢትዮጵያ፣ ሁለት ወር ሰርቶ ለምስጋና የሚታበይ መሪ ሳይሆን የችግሯን ሰንኮፍ ከስሯ የሚነቃቅልላት መሪ ያስፈልጋታል።
ዶክተር አብይ አክለውም የመጡበትን ጉዳይ በግልጽና ቀላል ቋንቋ ለተሰበሰበው ሕዝብ ተናግረዋል። የሕዝብ ድጋፍ፣ የሕዝብ ፍቅር እንደሚያስፈልጋቸው ግልጽ አድርገዋል። የኢትዮጵያ ሕዝብ አንድነት እንደሚያስፈልጋቸውም አውስተዋል። ዶክተር አብይ መሪ ሲሉ ግን ራሳቸውን ብቻ እንዳልሆነና ምስጋናውና ድጋፉም ለባልደረቦቻቸው ጭምር እንደሆነ ነበር የሚያመለክቱት።
ዛሬ የመጣሁት እስከ ዛሬ ለሰጣችሁን ፍቅር ላመሰግናችሁ ነው። አዎ የመጣሁት ይህንን ከባድ ኃላፊነት ከተረከብንባት የመጀመሪያዋ ቀን ጀምሮ ላሳያችሁን አለኝታነት ላከብራችሁ ነው። ዛሬ የመጣሁት የተረከብናት ሀገር ለበርካቶች የሚተርፍ ሀብት ያላት ግን ፍቅር የተራበች ሀገር መሆኗን ፊት ለፊት ልነግራችሁ ነው። ያለንን እየጣል የሌለንን ለመፈለግ ስንባዝን እንደከረምንና እንዳንራመድ ጠፍሮ የያዘንን ጥላቻና ቂም በፍቅር ከበጣጠስን ወደሚገባን የእድገት ማማ መውጣት እንደማይሳነን ላበስራችሁም ጭምር ነው።
ጠቅላይ ሚኒስትሩ ዛሬ ሊያመሰግናቸውና ድጋፉን ሊቸራቸው የወጣውን ሕዝብ እሳቸውንና የሥራ አጋሮቻቸው እንዴት ባለ መንገድ እንዲያመሰግናቸው እንደሚወዱም ገልጸዋል።
ልጆቻችሁን ከፊደል እኩል የሀገር ፍቅር አስተምራችሁ ኢትዮጵያዊነትን ያለበሳችኋቸው ዕለት ያኔ ምስጋናችሁ በፍሬ ይደርሰናል። እናቶች፣ እህቶች፣ በአጠቃላይ ሴቶችን በአክብሮትና በእኩልነት የተቀበላችሁ ዕለት ያኔ ምስጋናችሁን ዓለም ያስተውለዋል። ያለ ሌላ ተደራቢ ምክንያት ስለ ሀገር ፍቅር ብላችሁ ለአካባቢያችሁ እድገት መቆርቆርና መቆጨት ስትጀምሩ በተግባርም ስትተጉ ያኔ ምስጋናችሁ ከልብ ይሆናል።
ይህ ከሆነ የሚሉ ይመስላል ዶክተር አብይ ኢትዮጵያ ወደ ቀደመው ገናናነቷ እንደምትመለስ ጥርጥር የላቸውም።
ዓላማችን ሩቅ ነው፣ ግባችንም እጅግ በጣም ሰፊ ነው። ኢትዮጵያ ወደ ቀድሞ ገናናነቷ እንደምትመለስ ቅንጣት ታህል ጥርጣሬ አይኖራችሁ። ወደ ብልጽግና መሻገሪያው አቅጣጫ ግን ይቅርታ፣ ፍቅር፣ መደመር መሆናቸውን ደግሜ ላበስራችሁ ፈልጋለሁ። ሆኖም ግን ለውጥ ጥቂት ተጫዋቾችንና ብዙ ተመልካቾችን አይፈልግም። ለውጥ የሁላችንም ሜዳ ውስጥ ገብቶ መጫወት የሚፈልግ ሂደት ነው። ተመልካቾች ውጤት ሲኖር ሊያጨበጭቡ፣ ውጤት ሲጠፋም ሊወቅሱ በዙሪያው የሚመለከቱት ጨዋታ አይደለም።
ሀገር መውደድ ማለትስ ትርጉሙ ምንድን ነው? ለዶክተር አብይ አህመድ ሀገር መውደድ ማለት
ሀገራችንን ከወደድን ግዴታችንን እንወጣ፣ መብታችንንም እንጠይቅ። ሀገራችንን ከወደድን ስልጣን ኃላፊነት እንጂ ገዥነት አይሁን። ሹመት ማገልገያ እንጂ መገልገያ አይሁን። ሌብነት ጥዩፍ እንጂ ኩራት አይሁን። ሀገራችንን ከወደድን የሚፈናቀል ሰውና የሚንገላታው እያንዳንዱ ዜጋ ኢትዮጵያዊ ነው ብለን እንቁምለት። ሀገራችንን ከወደድን የምትባክነው እያንዳንዷ ሳንቲም የኢትዮጵያ ናት ብለን እንሳሳለት። ሀገራችንን ከወደድን የምትጠፋ እያንዳንዷ የሥራ ሰዓት የኢትዮጵያ ናት ብለን እንቆርቆርላት። ሀገራችንን ከወደድን የሚበላሸው እያንዳንዱ ንብረት የእናቴ የኢትዮጵያ ንብረት ነው ብለን እንጩሁለት። ሀገራችንን ከወደድን በየትኛውም የአገሪቱ ክፍል አንድ ኢትዮጵያዊ መብቱ ሲጣስ ብሔሩን ወይም ሃይማኖቱን ወይም ሌላ ማንነቱን ሳንመለከት ወገኔ ተነካ ብለን እንቁምለት። ኢትዮጵያ ተነካች፣ ኢትዮጵያ ተነካ ብለን እንቁምለት። ኢትዮጵያን በጋራን ገንባ። ሁላችንም ለኢትዮጵያ እናስፈልጋታለን። ለሁላችንም ኢትዮጵያ ታስፈልገናለች።
ለመሆኑ ነጻ ሀገር ማለት ምንድን ነው? ነጻ ሕዝብ እንዴት ያለ ሕዝብ ነው? በነጻይቱ ኢትዮጵያ እንዲያውም ለሺዎች ዓመታት በነጻነቷ ተከብራ በኖረችው ኢትዮጵያ ነጻ ሕዝብ ነበረ ወይ? አዲሱ ጠቅላይ ሚኒስትር አብይ አህመድ በዚች ነጻ ሀገር ውስጥ ነጻ ህዝብ ነጻ ዜጋ እንዳልነበረም በንግግራቸው አስገንዝበዋል።
ነጻ የሆነች ሀገር መገንባትና ነጻ የሆነ ህዝብ መገንባት ይለያያል። በነጻ ሀገር ነጻ ህዝብ ከሌለ ነጻነት ቦታው የቱ ጋ ነው? የክልል ወሰኖች ድንበሮች ከሆኑ የሚያስተሳስሩን ድልድዮች ትተን የሚለያዩንን ግንቦች ከገነባን የሺህ ዓመታት ነጻነት ትርጉሙና ጥቅሙ የቱ ላይ ነው? ለመናገር ለመጻፍ ከፈራን ከሰጋን፣ ለመደራጀትና ለመንቀሳቀስ ከተጨነቅንና ከተደበቅን የሺህ ዓመታት ነጻነታችን ትርጉሙና ጥቅሙ የቱ ላይ ነው? አንዱ ብሔር ሌላውን መጣብኝ ካለ፣ ውጣልኝ ሂድልኝ ካለ፣ ይህኛው የኢትዮጵያ ክፍል የእኔ ብቻ ነው እንጂ ያንተ አይደለም ካለ፣ ታዲያ ቅኝ ገዢዎች እስከዚህ የባሰ ምን ያደርጉ ነበር?
በመጨረሻም ዶክተር አብይ አህመድ ከሁለት ወራት በፊት በፓርላማ የገቡትን ቃል ኪዳን እንደገና በሚሊዮን በሚቆጠሩ ደጋፊዎቻቸው ፊት የረገሙት ይመስላሉ።
በዚህ አጋጣሚ ይህ ዛሬ ከሕዝባችን የተሰጠን ወሰን የሌለው ፍቅር ቀን ከሌት ያለ እረፍት ለሚተጉ የሕዝብ አገልጋይ ባልደረቦቼ ጭምር መሆኑን እየገለጽ ዛሬ እዚህ ያሳያችሁን ወደር የሌለው ፍቅር ሕዝብ ተቀብሎናል ብለን የሚያኮራራን ሳይሆን ለበለጠ ትጋት፣ ለበለጠ ታታሪነት የሚያነሳሳን መሆኑን ከልብ በመነጨ ጥልቅ ስሜት ልገልጽላችሁ እወዳለሁ። እያንዳንዷን ደቂቃ፣ እያንዳንዷን ሰዓት በታማኝነትና በፍቅር ከሌብነት ጸርተን፣ ከዘር ጸርተን ፍትህና ዲሞክራሲን በሚያመጣ አቅጣጫ በፍጹም ትሑት ልብ እንደምናገለግላችሁ ላረጋግጥላችሁ እወዳለሁ።
የዚህ የድጋፍ ሰልፍ አስተባባሪ ኮሚቴ ሰብሳቢ አቶ ጉደታ ገለልቻ ጠቅላይ ሚኒስትሩን ወደ መድረክ ከመጋበዛቸው በፊት ባደረጉት አጭር ንግግር ዶክተር አብይ ወደ ሥልጣን በመጡ በጥቂት ወራት አገሪቱ ከመፍረስ አደጋ ወጥታ ብሩህ ተስፋ መታየት መጀመሩንና ለዚህም በሕይወትና በአካል መሥዋዕት የከፈሉትን ዜጎች አስታውሰዋል። ሰላማዊ ታጋዮችንም አወድሰዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ በመግቢያችን እንደጠቆም ነው ተከታዩ ዘገባዎቻችንም ከዚሁ ጉዳይ ጋር የሚያቆዩን ይሆናሉ። ለጠቅላይ ሚኒስትሩ ድጋፍ ለመስጠት የተጠራውና በሚሊዮኖች የሚቆጠር ሕዝብ የተገኘበት ሰልፍ በአሳዛኝ ሁኔታ ነው የተጠናቀቀው። ከጤና ጥበቃ በተሰጠን መግለጫ መሰረት በፍንዳታው እንዲሁም ፍንዳታውን ተከትሎ በደረሰው አደጋ የቆሰሉ ሰዎች ቁጥር 156 ሲደርስ የአንድ ሰው ሕይወት ማለፉም ታውቋል። ከዚህ ቦምብ ጥቃት በፊትና በኋላ አስተያየታቸውን የሰጡ የሰልፉ ተሳታፊዎች ግን ጠቅላይ ሚኒስትር አብይ አህመድ የጀመሩት የለውጥ ጉዞ አይቀለበስም ብለዋል። ጠቅላይ ሚኒስትሩ ይህንን ያህል ቁጥር ያለው ህዝብ በገዛ ፈቃዱ አደባባይ የወጣላቸው የመጀመሪያው ኢትዮጵያዊ መሪ ናቸው። እስክንድር ፍሬው ነው ተከታዩን ያጠናቀረው።
ደማቁ የሰልፍ ድባብ የመስቀል አደባባይ አየር አሳዛኝ ክስተት ማስተናግዷል። ዛሬ ሚሊዮኖች ለድጋፍ የወጡላቸው ጠቅላይ ሚኒስትር ከጥቃት አመልጠዋል። መሪያቸው ከሚገኙበት መድረክ አቅራቢያ ዝግጅቱን ይከታተሉ የነበሩ 132 ዜጎች ግን ከባድና ቀላል የመቁሰል አደጋ አጋጥሟቸዋል። በዚሁ ጥቃት አንድ ሰው መሞቱንም የጤና ጥበቃ ሚኒስቴር ያወጣው መረጃ አመልክቷል። ነገሩ የሆነው እንዲህ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ሊደግፋቸው ግፉ በርቱ ሊላቸው ለወጣው ህዝብ በሰላምና እርቅ ላይ ያተኮረ ንግግር አደረጉ። በስተመጨረሻም በቀላይ በጅም ሲሉ ስለ ይቅርባይነት አስረዱ።
ይህንን ሁሉ ችግር፣ ይህንን ሁሉ ታሪክ አሸንፈን እንድንሻገር የሚያደርገን ግን ይቅርታና ፍቅር ብቻ ነው። በቀል የደካሞች ነው። ኢትዮጵያውያን ደካሞች ሳልሆን አንበቀልም፣ በፍቅር እናሸንፋለን።
ይህ የዛሬ ንግግራቸው የመጨረሻ መልእክት ነበር። እሳቸው ንግግራቸውን አጠናቀው እንደተቀመጡ መድረክ መሪው ይህ ኢትዮጵያ የኮራችበት ቀን ነው ሲል በእንግሊዝኛ ተናገረ። ያንን አረፍተ ነገር እንደጨረሰም የፈንዳታ ድምጽ ተሰማ።
This is a day that Ethiopia has become proud.
በሚስተጋባው የሰልፈኞች ድምጽ መሃል የፈንዳታው ድምጽ የተሰማው ጠቅላይ ሚኒስትሩ ተቀምጠው ከነበረበት መድረክ ወደ 30 ሜትር ርቀት ላይ ነው። እሳቸው ንግግር አድርገው ከተቀመጡ ከአንድ ደቂቃ 17 ሴኮንድ በኋላ ከምክትላቸው ደመቀ መኮንን ከህዝብ ተወካዮች ምክር ቤት አፈጉባኤ ሙፈሪያት ካሚልና ከሌሎችም ባለስልጣናት ጋር ተቀምጠው የነበሩት ጠቅላይ ሚኒስትር አብይ አህመድ ወደ ፈንዳታው አቅጣጫ ዞረው ተመለከቱ። በፍጥነት ወደ ጠቅላይ ሚኒስትሩ የሄዱት ተባቂዎቻቸው ደግሞ ከለላ በጅተው ወደ መኪናቸው ወሰዷቸው። አጋጣሚው በሰልፉ ከተሰሙ መፈክሮች ከተነበቡ ጽሑፎች በላይ ተሳታፊዎቹ ለጠቅላይ ሚኒስትሩ ያላቸው ፍቅር የድጋፋቸው መጠን የታየበት ነበር። በተለይ ከመድረክ ፊት ለፊት የነበሩት ሰልፈኞች በጠቅላይ ሚኒስትሩ ላይ የጣሉት እምነት የድጋፋቸው መጠን ይበልጥ የታየው በዚህ ጊዜ ነው። እነሱ በፍንዳታው ምክንያት ከአካባቢው ለመራቅ በድንጋጤ ሲሸሹ ሲሞክሩ አልታዩም። ይልቁንም አብይን ማንም አይነካውም ሲሉ እስከ ተፈቀደላቸው ድረስ ተከታትለው ለመሄድ የሞከሩ ታይተዋል። ጠቅላይ ሚኒስትሩና ሌሎች ከፍተኛ ባለስልጣናት ግን ወዲያውኑ አካባቢውን ለቀው ሄደዋል። ተረጋጉ የሚሉ ድምጾች ከመድረክ አካባቢ መሰማት የቀጠሉት ከዚህ በኋላ ነው።
ተረጋጉ ባላችሁበት ፕሊዝ፣ ባላችሁበት ተረጋጉ።
ይህም ሆኖ ጠቅላይ ሚኒስትሩን ለመደገፍ የመጡት ከመድረኩ አካባቢ የነበሩ ወጣቶች ስሜታቸውን በተለያየ መንገድ መግለጽ አላቆሙም። ከኦሮሚያ የተለያዩ አካባቢዎች የመጡ ቄሮዎችና ከአዲስ አበባ የመጡ አንዳንድ ወጣቶች ወደ መድረክ ወጥተው የጠቅላይ ሚኒስትሩን ስም በተደጋጋሚ በመጥራት ድጋፋቸውን የገለጹትም በዚህ ሰዓት ነው። የመስቀል አደባባዩ ሰልፍ ከተበተነ በኋላም መፈክሩና ድጋፉ በተለያዩ አቅጣጫዎች ቀጥሏል። እንደዚህ አይነቱ የቦምብ ፍንዳታ ከመጡበት ዓላማ እንደማያገዳቸውም ለቪኦኤ አስተያየታቸውን የሰጡ ተናግረዋል። አቶ ሁሴን አህመድ አንዱ ናቸው።
እኛ ቆርጠን ተነስተን ሊፈለገ ብንሞትም ብለን ነው የመጣነው። እዛው እንደውም ሰው ወደፊት ነው እየሄድን የነበረው እንጂ ወደኋላ አላለም።
ኢትዮጵያ ሰው አገኘች፣ ይህች ሀገር ሰው አገኘች ነው የሚሉት ወጣቶቹ። እናም የዛሬው ሰልፍ ለዶክተር አብይ አህመድ የተሰጠው ቅና ነው። 3 ወር ባልሞላ ጊዜ ለሰሩት ስራ የተሰጠው ቅና አድናቆትም ነው። ባጭር ጊዜ በርካታ ክንውኖችን በመፈጸማቸው የተቸራ አድናቆት። ህዝቡን ማገልገል መሰራት ያለበት በሳቸው መንገድ ነው በሚል ለመንግስት የቀረበ ጥያቄም ነው። ግን ደግሞ ማሳሰቢያም ነው። ዶክተር አብይ የጀመሩት አዲስ መንገድ የለውጡ ጉዞ ወደ ኋላ እንዳይመለስ እንዳይደናቀፍ ለሚመለከታቸው የቀረበ ማሳሰቢያ። በትምህርት ዘርፍ የተሰማራችሁ አረጋዊ ንገረሱ ይህንን ካንጸባረቁት አስተያየት ሰጪዎች አንዷ ናት።
አሁን የተጀመረው የለውጥ እንቅስቃሴ የመቀጠል ያለበት ወደፊትም ራሳችን ሁላችንም የምናነግበው ነው። ፍቅር፣ ሰላም፣ አንድነት ከሌለን ካልተባበርን አንድ የምንላትን ኢትዮጵያ መገንባት፣ ህብረተሰባችንን መስራት፣ አብረን መኖር አንችል። ስለዚህ ይሄ ሀሳብ መደገፍ አለበት። የሚቀጥሉት 2 ዓመታቶች ደግሞ በጣም ክሩሻል ናቸው። መሰረት ምንጥልበት ወደፊት ደግሞ ኑሯችንን እያንዳንዱ ኢትዮጵያ የምናንኳኳበት ስለሆነ ይሄ ወደ ላይ እንጂ ወደ ታች መውረድ የለበትም። ከፍ ያለውን ነገር ከዚህ በኋላ ዝቅ ብለን ማየት አንፈልግም። የመሪነት አስተዳደር፣ የሀሳብ ነጻነት፣ ፍርሃት የጠፋበት ቅንነት ከዚህ በኋላ ከፍ ብሎ ማየት ነው እንጂ ከዚህ በኋላ ዝቅ ብሎ ማየት ስለማንፈልግ በርቱ፣ ቀጥሉ፣ እኛም ከጎናችሁ ነን ለማለት ነው የመጣሁት።
ስለዚህ ጠቅላይ ሚኒስትሩ የጀመሩት ለውጥ ወደኋላ እንዳይመለስ ድጋፍ ለመስጠት ነው።
ወደኋላ መመለስ የለበትም። ወደኋላ መመለስ አይደለም መጨመር ነው ያለበት፣ ስለ መባዛት ነው ያለበት። አሁን እሳቸው ስለ መደመር ያወራሉ አይደለም? የምንቀንሰውን ቀንሰን የምናባዛውን እያባዛን መሄድ ነው ያለበት። በፍጹም ወደኋላ መመለስ የለብንም።
የምንቀንሰውን ቀንሰን ስትይ
ጥላቻን፣ ጎጠኝነትን፣ እርስ በርስ መከፋፈልን፣ ምቀኝነትን መቀነስ አለብን። የምንጨምረው ደግሞ ፍቅርን፣ አንድነትን፣ ሰላምን፣ አብሮ መስራትን፣ ለሌላው ማሰብን፣ ለጎረቤት አብሮ ማሰብን፣ መስራትን፣ ያንን ደግሞ ማባዛት አለብን።
ጠቅላይ ሚኒስትር ዶክተር አብይ አህመድ በበርካቶች ዘንድ ያሳደሩት ተስፋ የታየው ገና ከጅምሩ ነው። በጠቅላይ ሚኒስትርነት ሳይሾሙ በፊት እንኳን እሳቸውና ሌሎች ወጣት አመራሮች የሚገኙበት የለማ ቡድን ተብሎ የሚጠራው ስብስብ ከክልል እስከ ፌዴራል መንግስት የተጣለበት ተስፋ በግልጽ የሚታይ ነበር። በዛሬው ሰልፍ ላይ ከተደመጡ ዜማዎች መካከል ታዲያ ይህንን ያነሱ ያስታወሱ ይገኙበታል። የዛሬውን ሰልፍ የተቀላቀሉ ታዋቂ ምሁራንና ፖለቲከኞችም የተጀመረው ለውጥ ሊበረታታ ይገባዋል ብለዋል። ከነዚህ አንዱ አገር ወዳዱ አንጋፋ የህግ ባለሙያ ዶክተር ያዕቆብ ኃይለ ማርያም ናቸው።
በእውነት ዛሬ በጣም ደስ የሚል ቀን ነው። እንደ ትንሳኤ አድርጌ ነው የምቆጥረው። በህይወቴ ይህን ያህል በኢትዮጵያ ውስጥ ይህን ያህል የሚያስደስት ክስተት አጋጥሞኝ አያውቅም። ያንን ለማክበርና የተቻለኝን አቅሜ ድጋፍ ለመስጠት ነው የመጣሁት።
ምን ማለት ነው ይሄ ለእርሶ? ምን ትርጉም ይሰጥዎታል? ለምን ወጣ ሰው እርሶ ሲረዱት? እንግዲህ ገና ስነ ስርዓቱ አልተጀመረ፣ በዚህ ደቂቃ እንኳን ብዙ ህዝብ ነው የወጣው።
እንግዲህ ህዝቡ ተስፋ ሰንቆ ነው። እርግጥ ነው እስካሁን ድረስ በገቢር የታየ ነገር ብዙም ነገር የለም፣ ግን ብዙ የታዩ ነገሮች አሉ። አሁንም ህዝቡ ለምሳሌ ሲወያይ ወደ ጎን ማየት ወይንም ደግሞ መንሸኳሸቅ ቀርቷል። በነጻ በሙሉ ስሜት ነው ሀሳቡን የሚገልጸው እና በጣም ደስ የሚል ሁኔታ ነው። የተገኘነውም ዶክተር አብይን በእውነት ለማደፋፈር በተጀመረው እንዲቀጥሉበት ለማበረታታት ነው።
በሕክምና ስራ ላይ የተሰማሩት ፈቃደ ዘለቀም ተመሳሳይ ሀሳብ አንጸባርቀዋል።
እንግዲህ ይህን ስታይ አዲስ መፈጠር ማለት ነው። ዛሬ እንግዲህ የምናየው ተአምር ነው፣ የተአምር ቀን ነው ማለት የምንችለው በእውነት ነው ምለ እና ይሄ እድሜን የቀጠለልኝ ወደፊት ብዙ ተስፋ ልሰጥ የሚገባው ከዚህ በላይ ምንም የሚቀበር ነገር ሊኖርም አይችልም። ስለዚህ ያንን በመመስከት ለዶክተር አብይ ያለኝን ከፍተኛ ፍቅር ከልባቸው እውነተኛ ኢትዮጵያዊ ለሌላው አርአያ የሚሆኑ ሰው ስለሆነ ለእሳቸው ያላከበርኩ ለሌላ ለማንም ማከብረው ወጥ ስለሌለ ለዛ ብዬ ነው ዛሬ ሁለት የመጣሁት።
እንግዲህ ለዶክተር አብይ ያለኝን ፍቅር ብለዋል። ፍቅሩ ከምን መነጨ?
አጠቃላይ ምን ከአንድና ሁለት አይደለም እኮ አጠቃላይ ከመሰረት ተዛብቶ የነበረን መሰረት ነው አሻሽሎ አሳምሮ የመጡትኝ ሰውዬ በዚህ በአጭር ጊዜ ማለት ነው በስልሳ ቀን ውስጥ ማጅን እና ከዛ መሰረት ያንሳቸዋል። መሰረቱንም መግለጽ ይከብደኛል በነገራችን ላይ ለምን ሰፊ ነው ሰፊ እንትን ይዞ ነው የመጡት እና በዛ ምክንያት ነው።
የመጨረሻ ጥያቄ ላድርገው። ተዛብቶ የነበረ መሰረት ሲሉ እሳቸው ወደ ኃላፊነት ወደ ስልጣን ከመምጣታቸው በፊት ምን ነበር? እንዴት ይገልጹታል የነበረውን ሁኔታ?
አዎ
26ቱን ዓመት ሊሆን ይችላል 27ቱን ዓመት
ኦፍኮርስ። አዎ 27ቱን ዓመት ስናየው በጎሳ በጎጥ በቃ ኢትዮጵያ የሚለው ነገር ወንጀል የሆነበት ወቅት ላይ ነበር። አሁን እሳቸው ከመጡ በኋላ ኢትዮጵያውያን ክብር መሆኑን ጎጠኝነት፣ ዘረኝነት ማዋጣ አስፈላጊ እንዳልሆነ ትብብርና ወንድማማችነት እንዲጠነክር ያደርጉ ስለሆነ ከምንም በላይ ቃላት ያንሰኛል። ከምንም በላይ በዛ መልኩ ነው ልዩነቱን የምገልጸው።
ዶክተር አብይ ለኢትዮጵያ ህመም ሲታዘዝ የቆየውን ተገቢ ያልሆነ መድኃኒት የቀየሩ ናቸው ያሉት ደግሞ በንግድ ስራ ላይ የተሰማሩት ሰይፈ ስላሴ ተገኝ ናቸው።
እንደ አንድ ዜጋ ላለፉት የተወሰኑ አመታቶች የነበረውን ክስተት የምናውቀው ነው። ሀገር አቀፍ ላይ የነበረውን ክስተት ዘረኝነት የተባባሰ የመጣበት ሁኔታ ነበረ። ሰዎች ከኖሩበት አያታቸው ቅድመ አያታቸው ከኖሩበት አካባቢ በዘራቸው ብቻ ምክንያት የመፈናቀል ሁኔታ ነበረ። ያን ተከትሎ ሁላችንም ኢትዮጵያውያኖች በኢትዮጵያዊነት የምናምን ሰዎች ሁሉ ብሶት ነበረብን። ይሄ ነገር ትክክል አይደለም፣ ወደ ትክክል መንገድ እየሄደ አይደለም፣ ዴስቲኔሽኑ በጣም ከባድ ቀውስ ያመጣል። ብዙ ተቃዋሚ ፓርቲዎችም ይሄንኑ ይገልጹ ነበር። ያረገዘ ቦምብ ነው። ይሄንን ዘረኝነቱ ላይ ብዙ ማራገብ ትተን ወደ አንድነት የምንመጣበትን ስለ ዜግነት ዜግነት ኢትዮጵያዊነት ቀድሞ ሌላው በየደረጃው መዳረስ የሚሰጣበት ሁኔታ ነው መኖር የሚገባው ይላሉ ይሉ ነበርና ይሄን ምጋራቸው የነበረ አይዲያ ነበርና እሳቸውም አሁንም ዶክተር አብይም ከመጡ በኋላ ያለብን ፕሮብሌም ትራቭል ሹት አድርገው እርግጥ ነው ከዚህ በፊት በነበሩ ስርዓቶች ችግሮች የሉም ይያልቁ አይደለም ግን የተሰጠው መዳሃኒት ለኢትዮጵያ ህዝብ የተሰጠው መዳሃኒት አንዱ ላይ ብቻ ታርጌት አድርጎ ለሴ ለምሳሌ አንተ ሳምባህን ታማሃል ለሳምባህ መዳሃኒት ስሰጥ ያ ምሰጠህ መዳሃኒት አይምሮን ያቃውሳል ወይ ሳይድ ኢፌክቱንም በደንብ ተጥኖ ነው መሆን ያለበት እንጂ እንደው በስሜት አንድ ሳምባ ብቻ ይዳን ተብሎ መዳሃኒት አይሰጥም እና የተሰጠው የነበረው መዳሃኒት ሳምባውን በከፊል አድኖ አይምሮን አቀውሷል የኢትዮጵያን ህዝብ አይምሮ አቀውሷል ስለዚህ አሁን የቀወሰውን ህዝብ አይምሮ የቀወሰው ህዝብ ዝም ብሎ መፍረድ አይቻልም ምን አይነት መዳሃኒት ውጦ ነው ማን ነው መዳሃኒቱን የሰጠው ይሄ ሊጠን ይገባና ሰውየው ይሄንን እየተገነዘቡ ይወስለኛል ጠቅላይ ሚኒስትሩ
በተመሳሳይ በግል ስራ ላይ የተሰማራችሁ ሃና ጃጅም ዶክተር አብይን መደገፍ አገርንም መደገፍ ነው ብላለች
ዛሬ እውነት ኢትዮጵያ ለመደገፍ ማለት ጠቅላይ ሚኒስትሩ እግዚአብሔር ይባርከው አዲስ ነገር አለ በእያ አስባለሁ ለወደፊቱ ለወጣት ለህዝብ ትንሽ ትልቅ ብሎ የሚመርጥ ሰው አይደለም አጀማመሩ በጣም አሪፍ ነው የመጨረሻውን ባላቀም እግዚአብሔር ደግሞ ይረዳዋል በእያ አስባለሁ ሰው ተቀበሉታል በጣም ደስተኞች ነን
እዚህ የምታዩ ነገር እሱን ያሳየሽ ሰው ተቀበሉታል ያልሽው አሁን እዚህ ከመታዩ ሰው ቁጥር አንጻር ነው
እውነት ለማናገር ሁሉም የራሱ ቁስል ያለበት ሰው አለ አገር ሰላም እንዲሆን ብዙ ሰው እንደኔ ይፈልጋል በእያ አምናለሁ የመጣው አይ ቲንክ እሱንም ለመደገፍ ያው ያገር ጉዳይ ስለሆነ እሱ ማለት አገር ነው እኛ ማለት አገር ነን እግዚአብሔር እንግዲህ ኢትዮጵያን ያስባታል በእያ አስባለሁ በዚህም ይመስለኛል የመጣው
ጠቅላይ ሚኒስትር ዶክተር አብይ አህመድ ባጭር ጊዜ ውስጥ ላመጡት ለውጥ ዕውቅና ለመስጠትና ቀጣይነት እንዲኖረው ለመደገፍና ለማበረታታት በተጠራው ሰልፍ ሙዚቃዎችና ጭፈራዎችም መልእክት የተላለፈባቸው ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የእስክንድር ፍሬውን ዘገባ ነበር አድማጮች የተከታተላችሁት። አሁንም እዚያው አዲስ አበባ የደረሰውን አደጋ ወደሚመለከት ርዕስ ነው የምንሻገረው። የቦምብ ፍንዳታውን አስመልክቶ ጽዮን ጥቃቱን ተከትሎ በሰዎች ህይወት ላይ የደረሰውን አደጋ በሚመለከት የጤና ጥበቃ ሚኒስትሩን ዶክተር አሚር አማንን እና የፌዴራል ፖሊስ ኮሚሽነር ዘይኑ ጀማልን አነጋግርሻል። ማምሻውን ነው ያገኘሻቸው። የጉዳቱን መጠን የሚያሳዩ አሃዛዊ መረጃዎች ቀኑን በመለዋወጥ ላይ ነበሩና እንዴት ነው አሁን የቅርብ ሰዓቱን ነው አንቺ ያገኘሽው? ምን ይመስላል?
አዎ እንግዲህ አሉላ፣ ቀን በተለይ አደጋው ከደረሰ በኋላ የነበረው ቁጥር ይወጡ የነበረው የቁጥር መረጃዎች በየሰዓቱ እየተቀያየሩ ነበረ። እነዚህም ሁለት ኃላፊዎች ለድረገጻችንና ፌስቡክ ገጻችን ላይም ሲሰጡን ነበር መረጃና ቁጥሮች ሲለዋወጡ ነበር። አሁን ማምሻውን ወደ ስቱዲዮ ከመግባታችን በፊት እስቲ ያለው ነገር ምንድን ነው ብዬ ነው የጠየኳቸው። ዶክተር አሚር የጤና ጥበቃ ሚኒስቴር ከሚያብራሩበት ይጀምራል።
አጠቃላይ በዚህ ከጉዳቱ ጋር በተያያዘ የታዩ ሰዎች 156 ሰዎች ናቸው። ከነዛ ውስጥ 10 እና በጽኑ ሁኔታ የታመሙ ነበሩ። ከአንድ ሰው ደግሞ ህይወቱ አልፏል። ከአስሩ ውስጥ አሁን አንዱ ተሽሎት ወደ ኢንፔሽንት ዋርድ ትራንስፈር አለ። ስለዚህ በአሁኑ ሰዓት ምሽቱ 1 ሰዓት ላይ ባለው መረጃ አጠቃላይ 156 ሰዎች ነው የታዩ። ከዛ ውስጥ 9 በጽኑ የታመሙ ናቸው። አንድ ሰው ደግሞ ሞቷል።
ዶክተር አሚር አያይዘው መረጃዎች እየተጣሩ ለህዝብ ይፋ እንደሚደረጉና ተገቢውም ህክምና እየተደረገ መሆኑን ተናግረዋል። በሌላ በኩል የዛሬውን ፍንዳታ በተመለከተ ማብራሪያ እንዲሰጡን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ዘይኑ ጀማልን ማምሻውን አነጋግሬያቸው ነበር።
እንግዲህ እስካሁን ባጣራ ነው የእጅ ቦምብ መተወረወረው ምን አይነት የእጅ ቦምብ ነው የሚለውን ነገር የመመራ ቡድን ተዋቁሞ እየተጣራ ነው ያለው። ግን በዚህ በተወረወረ የእጅ ቦምብ በቀጥታና በተዘዋዋሪ በአጠቃላይ 165 የሚሆኑ ሰዎች ላይ ጉዳት ደርሷል። ጉዳቱ እንግዲህ በሁለት አይነት የደረሰ ነው። አንዱ ቀጥታ በቦምቡ ፍንጣሪ የተጎዱ ሰዎች አሉ። ሌላው ደግሞ በመረጋገጥ ወድቀው ጉዳት የደረሰባቸው ሰዎች አሉ። 15 ከባድ ጉዳት ደረሰባቸው በሕክምና ላይ ሲረዱ ከቆዩት መካከል የአንዱ አስገራሚ ህይወቱ አልፏል።
ሆስፒታል ሕክምና እየተደረገላቸው እንደሆነ ተሰምቷል። የት ሆስፒታል ያሉት እና ሁሉም 165ቱም ናቸው ሕክምና እየተደረገላቸው ያሉት?
አብዛኞቹ ቀላል ጉዳት የደረሰባቸው ሕክምና ተደርጎላቸው ወጥተዋል። ቤተሰቦቻቸው ይዘዋቸው ሄደዋል። አሁን የሚቀሩት ቁጥራቸው በትክክለኛ ዳታ የለኝም፣ ግን እንደነገርኩት 15ቱ በከፍተኛ ደረጃ ጉዳት የደረሰባቸው ስለሆነ ያው እንደው የሚታከሙ ናቸው። ጥቁር አንበሳ፣ ምኒልክ፣ ዘውዲቱ፣ ሌሎችም የመንግስት ሆስፒታሎች ተቀብለው ወደ 6-7 የሚሆኑ ሆስፒታሎች የተለያዩ ሰዎች ገብተው ታክመዋል እና ይወጡ አሉ። ከፍተኛ ጉዳት የደረሰባቸው ደግሞ
ፍንዳታውንስ ያደረሰው ሰው ወይም የእጅ ቦምቡን ይዞት የነበረው ሰው በምን አይነት ሁኔታ ላይ ነው ያለ?
ቦምቡ እንግዲህ ወርውረዋል ተብለው የሚጠረጠሩ ሰዎች ወይም አብረው አቀነባብረዋል ተብለው ከሚጠረጠሩ ሰዎች መካከል 6ቱን ያህል ይዘናል። ምርመራው እየተጣራ ነው ያለው። የምርመራ ቡድን አቋቁመን ምርመራው ተጣርቶ ምርመራው ውጤት ህዝቡ እንዲያውቀው የማድረግ ስራ ፖሊስ ይሰራል በቀጣይነት ማለት ነው።
ያልፈነዳ መሳሪያ ወይም ቦምቦች የተገኛለ?
እስካሁን ድረስ በደረሰን መረጃ እንዲህ አይነት ነገር አላገኘንም።
ፖሊስ መኪና ውስጥ የመሳሪያ መያዣ ሻንጣ፣ እንደዚህ አይነት ነገር በማህበራዊ ሚዲያ በምናያቸው ፎቶዎችና ቪዲዮዎች ላይ አሉ። እሱስ ምንድን ነው?
ብዙ ያው የምርመራ ቡድኑ በጣም ፕሮፌሽናል በሆነ መንገድ አጣርቶ ካልሆነ መስጠቀር አሁን እኔ ህዝቡንም አጠቃላይ ህዝቡም ኦዲየንሳችንም ቢሰማ ይሻላል ብዬ ወይም ደግሞ ቢወስደው ይሻላል ብዬ የምመክረው የምርመራ ውጤት ከደረሰ በኋላ ወይም ደግሞ የምርመራ ውጤቱ የደረሰበት ደረጃ በምናሳብቅበት ወቅት የምንሰጠው ሴንትራላይዝ የሆነ ኢንፎርሜሽን ላይ ቤዝ ቢያደርግ የተሻለ ይመስለኛል። አሁን የብዙ የተለያዩ የሚነገሩ ነገሮች ሊኖሩ ይችላሉ እና ያልተጣሩ ስለሆኑ ይሄ ነው ብሎ መናገር በጣም አስቸጋሪ ነው። ሲሆን
ጠቅላይ ሚኒስትሩ እንግዲህ ደህና መሆናቸውን በመግለጫቸው ታይቷል፣ መግለጫ ሰጥተዋል። ይሄ ጥቃት ግን ወደ እሳቸው የተነጣጠረ ነበር ማለት ይቻላል?
እንደዚህ አይነት እኛ በቀላሉ የምናየው ጥቃት አይደለም። እንዲህ ጠቅላይ ሚኒስትሩ ይገኙበታል፣ ለእሳቸው ምስጋና ሊያቀርብ በወጣ ህዝብ ላይ እሳቸውን በተገኙበት እንግዲህ ንግግር በሚያደርጉበት መድረክ ላይ ብዙም ከመድረኩ ባራቀ ሁኔታ እንዲህ አይነት ነገር መፈጸሙ ገና ተጣርቶ ማን ላይ ነው ኢላማ ያደረገው የሚለውን ነገር በምርመራ ውጤቱ መሰረት የሚገለጽ ቢሆንም እንዲህ ብለው የሚገምቱ ሰዎች ሲገምቱ ብዙ ሚገርም አይሆንም።
እንግዲህ ኮሚሽነር፣ ኢትዮጵያ ወደ ዴሞክራሲያዊ መንገድ እየተሸጋገረች ነው፣ ለውጡ እንዳይሰናከል የለውጡ አካል ለመሆን የሚል ነው ሰላማዊ ሰልፉ የነበረው እና የሚያስተላልፉት መልእክት ካለ ለቀጣይ ሂደቶች?
ህዝቡ በጣም የሚገርምሽ ነገር ይሄ ትልቅ ኢቨንት ነው። ከ4-5 ሚሊዮን ህዝብ ነው አዲስ አበባ ከተማ ላይ ወጥቶ ያጥለቀለቀው። በጥሩ ስሜት ጠቅላይ ሚኒስትሩን ኢትዮጵያ የያዘችውን መንገድ በጠቅላይ ሚኒስትሩ መሪነት እየተደረገ ያለ ጉዞ አፕሪሼት በማድረግ ነው ህዝቡ የወጣው። በጣም ጨዋነት የተተላበሰ መንገድ ነው ህዝቡ የወጣው። ትልቅ ህዝብ ነው፣ ሊመሰገን የሚገባው ህዝብ ነው። እንግዲህ ይሄ ህዝብ ዛሬ ያሳየው ጨዋነት፣ ወደ ሰፊነት ግሩም ከተከሰተ በኋላ ተመልሶ ወደ ቤቱ ነው የገባው እና ይህን ያሳየው ጨዋነት፣ ወደ ሰፊነት መቀጠል እንዳለበት ጠቅላይ ሚኒስትሩን ቅድም ጥያቄያቸው አቅርበዋል። እኛም እንደ ጸጥታ አካል እንደ ፖሊስ ህዝቡ እነዚህ እኩይ ተግባር እኩይ ድርጊት እየፈጸሙ የሀገራችንን ሰላም የተጀመረውን ጥሩ ጉዞ ጥላሸት ለመቀባት ጥረት የሚያደርጉ ኃይሎችን የማጋለጥ ስራ ከፖሊስ ጎን በመሆን እንዲሰራ እና ቀጣይ ጉዞአችን ብሩህ እንዲሆን ተስፋችን ብሩህ እንዲሆን የሁላችንም የጋራ ትብብር ይጠይቃል። ፖሊስ ህዝቡን የመከላከል ኃላፊነት ብቻ ይዞ እየሰራ መሆኑን ህዝቡ ተገንዝቦ ከፖሊስ ጋር ተገቢውን ትብብር እንዲያደርግ መልእክቴን አስተላልፋለሁ።
የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለሰጡን ማብራሪያ በአሜሪካ ድምጽ ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ። ያንታኝ
እኔም ጽዮንን ለዘገባው አመሰግናለሁ። አድማጮች፣ ቀጣዩም ታዲያ ድንገቱን የሚመለከት ነው። መለስካቸው አማሃ ነው ይህን ያጠናቀረው ነው።
ለክብር እንግዶች ከተዘጋጀውና ጠቅላይ ሚኒስትሩም ከሚገኙበት መድረክ በስተምዕራብ አቅጣጫ በዝግጅቱ ማብቂያ ላይ የተሰማው ከፍተኛ ፍንዳታ ምን እንደሆነ ለማወቅ ሙከራ አድርገን ነበር። በፍንዳታው አካባቢ በቅርበት ነበርኩ ያሉኝ አቶ ጸጋዬ ሞላ ያዩትን ይናገራሉ።
እሱ የጣል ተብሎ የተጠበቀበት ቦታ ላይ ነው ፍንዳታው የተካሄደው። በዛው ቅስፈት ማለት ነው። እሱን ወዲያ በመድረክ ዘውት ሄደን አየን። አጠገቡ ላይ ነው ሁሉም ተበትኗል። የቆሰሉት ናቸው አብዛኛዎቹ። በአምፑላንስ መኪና ከተላቸው ነው የሄዱት። ወዲያው
የጉዳቱ ምን ያለው አዩት? እሱ
በአይን አይቻለሁ አንስቻለሁ።
የሞተ ሰው አለ?
በእርግጠኝነት አሁን እስከ ወደ ሆስፒታሉ ጋር እስከሚደርሱ ባለው ውስጥ ያለውን ነገር አናውቅም እንጂ በዚህ ክስፈት ውስጥ የሞተ ሰው የለም። ነገር ግን ፊታቸው ላይ የፍንዳታው ፍንጣሪ ፊታቸውን በመምታት አእምሯቸው አካባቢ ላይ ችግር የደረሰባቸው ሰዎች አይተናል። እንደገና ደግሞ አካላቸው የተወሳሰሩ ቦታ ላይ እንደዚህ የጎዳቸው ሰዎችን አይተናል። እነሱን ያነሳ ነው። ምክንያቱም ራሳቸውን ስተዋል። በዛ ቅስፈት ውስጥ እንቅስቃሴ ወይም ደግሞ የደም ንድረት ስለነበረ እሱን አንስተን ነው ወደ ቦታው ላይ ከተት ናቸው።
ስንት ይሆናሉ?
በትንሹ ያየሁት እኔ በአይን ያየሁት 7 ሰው አይቻለ። በትንሹ
የተጎዳ
ማለት
አቶ ጸጋዬ እሱ የሚሏቸው ጠቅላይ ሚኒስትሩን ነው። በፍንዳታው አካባቢ የወደቁ ጫማዎች ይታያሉ። ብዙ ሰው ያለቅሳል። እዚያም እዚህም ደም ፈሷል። አንዳንዱም ንዴቱን መቆጣጠር አቅቶት ፍንዳታው ወደ ነበረበት አቅጣጫ የተለያዩ ቁሳቁሶችን ይወረውራል። በዚሁ ስፍራ ካገኘኋቸው አንዱ አቶ አህመድ አባተ ደግሞ አየሁ ያሉትን ይገልጻሉ።
በቃ እኔ ከኋላ ነኝ የቆምኩት። ፊት ለፊት የላይ ፈነዳና ጨሰ። ሲጨስ ሰው ወደዚህ ገፋኝና ወደ ኋላ ተገፋፋል። የደስታ ነው እያለ ህዝቡ ወደ ኋላ መገፋፋት ጀመር።
አላወቀም፣
ምንም አላወቀም። ከዛ በኋላ እንደገና አሁን በመኪና እየጨፈጨፉ ወሰዷቸው። አፈነዱት።
አገኙዋቸው? ሰው
አገኝተዋቸው አለ። መኪናው ተይዘው አለ።
ጠቅላይ ሚኒስትር አብይ አህመድ ጥቃቱን አስመልክተው በኢትዮጵያ ቴሌቪዥን መግለጫ የሰጡት መድረኩን በለቀቁ በአጭር ጊዜ ውስጥ ነበረ። ድርጊቱን በጠንካራ ቃላት አውግዘውታል። የጥቃቱን ፈጻሚ ኃይሎችም እኩዮች ብለዋቸዋል። በዚህ ዝቅ ያለና የተዋረደ ተግባርም የኢትዮጵያ ሕዝብ እንደማይሸነፍ ገልጸው የእነዚህ ኃይሎች ዓላማ ፈጽሞ እንደማይሳካላቸው ነግረዋቸዋል።
ይህንን ቀን ደስታችን ለማጨለም፣ ፍቅራችን ለማጨለም፣ አንድነታችን ለማደፍረስ ያሰባችሁ ኃይሎች አልተሳካላችሁም። ኢትዮጵያ አሁንም ለፍቅር፣ ለይቅርታ፣ ለአንድነት የዘረጋችው እጇ አይታጠፍም። በኢትዮጵያ ሰማይ የሚዘንበው ሰላምና ፍቅር አይቀየርም። ይህ እንዲሆን የምትተጉ ሰዎች ትናንት አልተሳካላችሁም፣ ዛሬ አልተሳካላችሁም፣ ነገም አይሳካላችሁም።
የፍንዳታው ድምፅ እጅግ ከፍተኛ የነበረ ቢሆንም አብዛኛው በአደባባዩ የነበረው ሕዝብ በተረጋጋ መንፈስ የድጋፍ በዓሉን ረዘም ላለ ጊዜ አከናውነዋል። አንዳንድ ወጣቶች በንዴት ሲቃ ወደ መድረኩ በመውጣት አሁን ያለውን ባለኮከብ የኢትዮጵያ ባንዲራ በማውረድ የቀድሞውን ባንዲራ ሲሰቅሉ ይታዩ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። አድማጮች፣ አሁን በደረሰን ዜና የአዲስ አበባ ፖሊስ ምክትል ኮሚሽነርን ጨምሮ 9 የፌዴራልና የአዲስ አበባ ፖሊስ አመራሮች የአመራር አባላት ክፍተት አሳይተዋል በሚል ቁጥጥር ስር አውለው ምርመራ እየተካሄደባቸው መሆኑን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ አቶ አህመድ ሸዴ ማምሻውን ገልጸዋል። አድማጮች፣ አሁንም ከዚሁ የዕለቱ ክንውን ጋር የተያያዘ ሌላ ዘገባ ነው የሚቀጥለው። በዛሬው ዕለት በአማራ ክልል በጎንደር፣ በደሴና በደብረ ማርቆስ ተመሳሳይ ሰልፎች ተካሂደዋል። ጽዮን ግርማ ነዋሪዎችን ደውለሽ አነጋግረሽ ነበር። ወደ ዘገባሽ ውሰጂ ነው።
ዛሬ በጎንደር ከተማ የተደረገውን ሰልፍ በተመለከተ ወደ አንድ ነዋሪ ደወልኩ።
የሰላማዊ ሰልፍ ዋናው ዓላማ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን የለውጥ ሂደቶችን ለመደገፍና ለማበረታታት አንዱ ዓላማ ውስጥ ነው። ሲቀጥል ደግሞ ያልተመለሱ ጥያቄዎች ነበሩ። እነዚያንም ጥያቄዎች በድጋሚ ለክቡር ጠቅላይ ሚኒስትር ለማቅረብ ነው ሰላማዊ ሰልፍ ጎንደር ከተማ የተካሄደው።
ምንድን ናቸው ያልተመለሱ ጥያቄዎች ብላችሁ ያነሳችኋቸው?
በዋናነት ይህ ከአማራ ደንበር ጋር እና ከማንነት ጋር የተነሱ ጥያቄዎች ናቸው። ወልቃይት የተገደይ የተለን የራያና የመተከል የተነጠቅን አማራነትን መልስልን ጭንቅ የያዘ ጥያቄ ነው። አንዱ መሰረታዊ ጥያቄ
ምን ያህል ሰው ወጣ? ብዙ ሰው ወጣ?
በቁጥር ይሄን ያክል ማለት አልችልም፣ ግን ጎንደር የቀረ አለታዩ አይወሰድ ምናልባት የጤና እክል የገጠመውና ነፍሰ ጡር ካልሆነ በስተቀር ከህፃን እስከ አዋቂ በነቂስ ወጦ ምናልባት በማህበራዊ ድረገጽ ማይተሹ ይሆናል። በርካታ ህዝብ የወጣበትና የታደመበት ሰላማዊ ሰልፍ ነበር። ፍጹም ሰላማዊ የነበረ
ለጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፋችሁን እንግዲህ አንተም የሰልፉ ተሳታፊ ስለነበርክ ድጋፋችሁን በምን አይነት መልእክት ነው የገለጻችሁት?
በሁለት አይነት መልክ ነው። አንደኛው የድምፅ ማጉያ በመጠቀም የአቋም መግለጫዎችን በመግለጽ እና መፈክሮችን በማዘጋጀት እንዲሁም ባነሮችን በማዘጋጀት ነበረ ጥያቄዎቻችንም ድጋፎቻችንም ለክቡር ጠቅላይ ሚኒስትሩ ያቀረብንበት።
መፈክሮቹ ምን ምን የሚሉ ነበር? ውስጥ የተወሰኑትን ንገረኝ።
የመጀመሪያው በእንግሊዝኛ የተጻፈና በአማርኛ የተጻፈ ነው። ኮንግራጁሌሽን ኦሊምፒየድ የሚል አንጻራዊ ተስፋ ለውጦችን ለዛ እንኳን ደስ አላችሁ ቀናኢነት ያለው መሪ ያገኝ ለማለት ታስቦ ነው። ሁለተኛ የወልቃይት የጠገዴ የጠለምት የራያና የመተከል የተነጠቅነው አማራነታችን ሊመለስን የሚል አንድ በጣም ቦልድ የተጻፈ መፈክርም ነበረን።
በተመሳሳይ ደግሞ ሰልፍ ወደ አስተናገደችው ደሴ ከተማ ነዋሪ ስልክ አቃጨልኩ።
ኦኬ፣ ሰልፍ ተካሂዷል ደሴ። ይህ ሰልፍም አለማ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ማለት ወደ ጠቅላይ ሚኒስትርነት ከመጡ ጀምሮ ባለ አጭር ጊዜ ውስጥ ለሀገሪቱ ያሳዩትን የተሻለ አሰራር ለውጥ የታየበትን አመራራቸውን ለማመስገን የተደረገ ሰልፍ ነበረ እና ሰልፉም በሰላም ተጠናቋል።
ምን አይነት መልእክቶች ናቸው የተላለፉበት? ድጋፍን ለማሳየት የተጠቀማችሁባቸው መልእክቶች ምንድን ናቸው?
ዋናው መልእክት ጠቅላይ ሚኒስትሩን ማመስገን ነው። ከዛ ሲቀጥል በዚህ እንግዲህ እንደሚታወቀው በኢህአዴግ የስልጣን ዘመን ከተጎዱ ከተሞች አንዷ ናት። ምንም የልማት ቤት የማይታይባት ከተማ ናት። በፊት ከነበራት አቋም አንጻር ስታይ ክትትል የላት ለአንድ ከተማ መገኘት ያለበትን ግንባታ ባዛው የማይከናወንባት ከተማ ናት። ይህም እንግዲህ ህብረተሰቡ መሬት አለው በዚህ ይሄ እንዲሻሻል ጠቅላይ ሚኒስትሩ እነዚህ ነገሮች እንዲስተካከልና ደሴ ለራሷ ልጆች እየተዳደረች የከተማ እድገት የተጠበቀ ሆነ እንደሌሎች ከተሞች እንድታድግ የሚጠይቅ መፈክሮች እና ሀሳቦች ያዘሉ ነበሩ። ሌላው ደግሞ በኢትዮጵያ ውስጥ በዚህ 27 ዓመት በአማራ ላይ የሚደርስ የመፈናቀል ግድያ በኢትዮጵያ ውስጥ በተለያዩ ክልሎች ከሚኖርበት አካባቢ የሚደርስበትን ጥቃት እንዲቆም የሚጠይቁ መፈክሮች ነበሩ እና አጠቃላይ ይዘታቸው እነዚህ ናቸው። የሰልፉ ዓላማ ነው።
ወደ ደብረ ማርቆስም ደውዬ አንድ ነዋሪ ጠይቅ ያለው
ሰልፉ ጠቅላይ ሚኒስትር ዶክተር አብይም ያመጣውን አሰራር ለውጥ ተመልክቶ የተካሄደ ነው። ሰልፉ አጠቃላይ ብዙ ነገሮች ተንጸባርቀውበታል። አብዛኛዎቹ ግን ተቃውሞ ያመዘነበት ነበረ። ይህም የኢህአዴግን መንግስት ቻውቻው ኢህአዴግ ወይም ወያኔ በሚል ቃል ነው የገለጹት። ወጣቶቹ በሙሉ የያዙት ባንዲራ አረንጓዴ፣ ቢጫ፣ ቀይ ብቻ ነው። አርማ የለውም ባንዲራ። ስርዓቱ ወይም ለውጡ ያመጣውን እድል ተጠቅመውበታል። ወጣቶቹ የሚፈልጉትን መልእክት አስተላልፈዋል። አዎ፣ የጠቅላይ ሚኒስትሩን ፎቶግራፍ የያዘ ቲሸርት በደንብ አድርገው አሰርተው ለብሰዋል ወጣቶቹ።
መፈክር ነው። በመፈክር ከሆነ ምንድን ነበረ ያስተላለፉት መልእክት?
ያመጡት ለውጥ እንደግፋለን፣ የቀን ዝቦች ያሏቸውን ዝቦች ላይ የሚወስዱትን እርምጃ ይቀጥሉ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ከጎን ሆነን የሚሉ ባነሮች አሰርተዋል። ስንኖር ኢትዮጵያውያን ስንሞት ኢትዮጵያንን የሚለውንም በቲሸርታቸው አሳትመው ለብሰዋል ወጣቶቹ። አጋጣሚ አዘጋጅ ኮሚቴው ሲያዘጋጅ ትናንትና ባነሩን የሰቀሉበት አደባባይ ንጉሠ ተክለ ሃይማኖት አደባባይ አርማ ያለውን ባንዲራና የክልሉን የአማራ ክልልን ባንዲራ ጎን ለጎን ሰቅለውት ነበረ እና ወጣቶቹ ቀጥታ ሄደው እሱን ያወረዱት መጀመሪያ አርማ ያለውን ባንዲራና ኮከብ ያለበትን ባንዲራ ወርደውታል። አረንጓዴ፣ ቢጫ፣ ቀይ ባንዲራ ተክተውበታል እዛ ቦታ ላይ። አዎ፣ ሰልፉ በሰላም ተጠናቋል። ገርምሽ ነገር አደባባይ
አደባባይ ላይ የነበረው ስክሪን ቀጥታ ከመስቀል አደባባይ የሚተላለፈው ቀጥታ ስርጭት ነበር የሚተላለፈው እና ወጣቶቹ መድረክ ላይ የሚካሄደውን ፕሮግራም ትተው ጠቅላይ ሚኒስትሩ የሚያስተላልፉትን መልእክት ነበር የሚያዳምጡት። ስርጭቱ ሲቋረጥ ኢሚዲየትሊ ነው የተበተነው። ወጣቶቹ መፈክር እያያዙ ወደ የመጡበት ሰፈራቸው ነው ባንዲራውን እያውለበለቡ የተመለሱ።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ቀደም ብለን በመግቢያችን እንደጠቆምነው ታዲያ ዛሬ ሙሉ ዝግጅታችን ማለት ይቻላል በአዲስ አበባው ክንውን ዙሪያ ያተኮረ ነው። ቀደም ብለን ያስተዋወቅነውን በመግቢያችን ያስተዋወቅነውን ውይይት ቅምሻም ማሰምተን ሰዓታችን የፈቀደ አይመስልም በድንገቱ ዙሪያ የተጠናቀሩ ዝግጅቶች ሲሆን ሰዓታችን የሚፈቅደውን ነገር ማድረግ ሊኖርብን ነው።
አዎ እንግዲህ አስተዋውቀን ነበር ፕሮግራሙንና አልደረሰልንም። በነገው ምሽት እናቀርባለን። ያንተ ውይይት ነበር ያዘጋጀኸው።
በአንቺ ላሳብብ ነው ሰዓቴን አለቀብኝ ለማለት።
በእኔ እንኳን አይሳብብም። የዛሬ የዕለቱ ሁኔታ ነው ያስገደደን እና እሱን የተቻለንን ሁሉ እንግዲህ እያደረስን ነው።
ወደዛ ከመሄዳችን በፊት ታዲያ ለማሳሰብ ወይም ለማስታወሻ ያህል ድምጾች መራርጠናል። ከነኛ ከውይይቱ ድምጾች የተወሰኑት እናሰማና እስክንድርን ብናወራው ምን ይመስልሻል?
አዎ እንግዲህ ለማጠቃለያ እስክንድር የደረሰበትን በተለይ እዛ እየተከታተለ ነበረና የደረሰበትን በማብራራት ያብራራልናል መጥቶና፣ እስቲ ከዛ በፊት ግን ፕሮግራሙን የነገውን ማሳሰቢያ እና
ለቅምሻ እናሰማ።
የለውጥ ወገን የለውጥ ነፋስ የሚፈልጉ የለውጥ ብለውም ደግሞ ሲገፉ የነበሩ ለተሻለ ሕይወት ብለው በአብዛኛው ሲታሰሩም ሲፈቱ የቆዩ ወገኖች ናቸው። ግን ሪሼት ያደረጉት የቆየም ሳይሆን እንደው ድንገት እንደዚህ በአጭር ጊዜ ውስጥ ሁሉም ኢትዮጵያዊ ዜጋ ውስጥ ገብቶ አንደኛ ማህበራዊ ሚዲያ፣ ሁለተኛ ደግሞ በተለያዩ እንደዚህ በኤክስሜስ መሴጆች እንደዚህ በተስፋፋ አጭር ጊዜ ህዝቡን
እንግዲህ ከተወያዮቹ አንዱ አቶ አበባው አያሌው ነው። በአዲስ አበባ ዩኒቨርሲቲ የስነ ጥበባትና የታሪክ መምህር ነው። ቀጣዩ እንግዳ ደግሞ ማን ናቸው?
የለም አንድ ነገር እናድርግ። እውነትም እንደው ይህን ሁኔታ ለማረጋጋት አንድ ነገር እናድርግና ትንሽ እንደው መስመር እንቀይር እንኳን ሊሉ አልቻሉም። ይላሉ ባፋቸው፣ ግን በተግባር ሊውልም አልቻለም እና ይሄ ውስብስብ ያለ እና ምንም መውጫ የሌለው ስርዓት ውስጥ ሁኔታ ውስጥ ስለገባን ነው። እንግዲህ ከስር ከውስጥ እንግዲህ አንዳንድ መለወጥ አለበት እና ወደ ሌላ አቅጣጫ ማምራት አለብን የሚሉ ሰዎች ሊፈጠሩ ይቻል እና ዝም ብሎም አይደለም የመጣ
በኢትዮጵያ ጉዳይ ላይ በሚያተክሩ ጽሁፎቻቸው በስፋት የሚታወቁት ፕሮፌሰር መሳይ ከበደ ናቸው። ከዴይተን ኦሃዮ የፍልስፍና ፕሮፌሰር፣ ቀደም ብለን በመግቢያችን ያስተዋወቅናቸውን ለቅምሻም ድምጻቸውን ያሰማነውን አቶ ብርሃነ መዋን ድምጽ እናስከትል።
የራሴን ስሜት ልናገርን፣ ከአዲስ አበባ ስወጣ ለመጀመሪያ ጊዜ አውሮፕላን ስገባ አልቅሼ ነው የወጣሁት። ይችን መሬት አልመለስባትም ብዬ ፈርቼ ነው የመጣሁት። ከሞትኩም በኋላ እዛ እቀበራለሁ የሚል በውስጤ ስሜት አልነበረም። ነገር ግን ነገሮች ሁሉ ተቀያየሩ። ይሄ ሊታመን የሚችል ነገር አይመስለኝም። ኢህአዴግ ፈንድቶ ከውስጡ ኢትዮጵያን ሊያሰባስብ የሚችል ኃይል ይወጣል የሚል ማንም ምልከታ አልነበረውም።
Yeah. ያስተዋወቅናችሁ ውይይት እንግዲህ በነገው ምሽት በመግቢያችን በመክፈቻችን ላይ የሚቀርብ ውይይት ይሆናል። ጠብቁን፣ ተከታተሉት። አሁን ወደ አዲስ አበባ ወደ እስክንድር ፍሬው እናልፋለን። መስመር ላይ አለ።
እስክንድር እንደምናመሸ።
እንደምናመሻችሁ አሉላና ሲሆን
እንደምናመሸ እስክንድር።
እግዚአብሔር ይመስገን። እንደምናመሻችሁ
ደህና ነን። እንግዲህ ወደ አሉላ እስቲ
ለመግቢያ እንደደረሰ እስክንድር፣ በርከት ያሉ ዘገባዎችን ነው ያደረሳችሁን። የተለየ ስሜት የሚጋብዝ ብዙዎችን ያንቀሳቀሰ ሰላማዊ ሰልፍ ከዚህ ቀደም ባልታየ ሁኔታ ለጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ታሪክ ያልታየ ነው የተባለ ሰላማዊ ሰልፍ በነበረበት ላይ አሳዛኝ ሁኔታ ተከስቷል። በዘገባዎቻችሁ በደንብ ገፋ አድርገን ተመልክተናል። ታዲያ ፍንዳታው የደረሰው እስክንድር ጠቅላይ ሚኒስትሩ ከሁሉም ወገኖች ጋር ሰላም የሚፈጠርበት ጊዜ መሆኑን ይህንን እየተናገሩና ሌሎችንም በመሰል ስሜት ለመጋበዝ በነበሩበት ሁኔታ ውስጥ ነው። እስኪ ወደዛ ሰዓት ውሰደን።
እንግዲህ ፍንዳታው የደረሰው እንዴት ነው አሉላ? ጠቅላይ ሚኒስትሩ ንግግር አድርገው ከተቀመጡ ከአንድ ደቂቃ 17 ሴኮንድ በኋላ ነው ፍንዳታው የደረሰው። ይህንን ማየት የቻልኩት ሪከርድ ማድረግ ችዬ ነበረ እዛ የነበረውን እንቅስቃሴ በሙሉ እና አሁን ሪከርደሬ ላይ ያለውን ሰዓት ሳሰላው ልክ ከአንድ ደቂቃ 17 ሴኮንድ በኋላ ነው። እንግዲህ ምንድን ነው የተፈጠረው? እሳቸው ንግግር አድርገው ጨረሱ። ከዛ የመድረክ መሪው መድረኩን ያዘ። በመቀጠል እሱ እየተናገረ እያለ ነው በመሀል ድምፁ የተሰማው። ከፍተኛ የመደናቀት ስሜት ፈጥሮ ነበር፣ በተለይ ፍንዳታው በደረሰበት አካባቢ። ነገር ግን ሰው ከዛም በኋላ ሰልፉን፣ ጭፈራውን፣ ሙዚቃውን፣ መፈክሩን ያቆመበት ሁኔታ አልነበረም አሉላ። ከዛም በኋላ ቀጥለው ነበር ሁኔታዎች።
እንግዲህ እስክንድር በምን ያህል ርቀት ላይ ነበርክ እንደው ጉዳዩን ለመከታተል? ከዛ ተከትሎ ግን እዛ አካባቢ ያለው ሰው ፍንዳታ መሆኑን አውቆ ነበረ? የቦምብ ፍንዳታ መሆኑን አውቆ ነበር?
እንግዲህ ፍንዳታ መሆኑን ያወቁት ሲሆን በጣም ውስን ሰዎች ነበሩ። ያንን የተረዳሁት ከምንድን ነው? እኔ እንግዲህ በምን ያህል ርቀት ላይ ነበርክ ለምትይው፣ ከጠቅላይ ሚኒስትሩ በስተቀኝ በኩል ነው ፍንዳታው የደረሰው፣ 30 ሜትር ርቀት አካባቢ። እኔ ከጠቅላይ ሚኒስትሩ በስተግራ በኩል ነበርኩኝ፣ በቅርብ ርቀት ላይ ምናልባትም 15 ሜትር የማይሞላ ርቀት ላይ ነበርኩኝ። እና ፍንዳታው ሲሰማ አንዳንዶቻችን ቦምብ ነው ፈንጂ ነው የሚል ግምት አደረብን። ይሄን እንድናጠናክር ያስገደደን ደግሞ ወዲያውኑ የጠቅላይ ሚኒስትሩ ጠባቂዎች እና ሌሎች የጸጥታ ኃይሎች ወደ ጠቅላይ ሚኒስትሩ በመምጣት እሳቸውን በመከለል በፍጥነት ይዘዋቸው ሲወርዱ የሆነ ጥሩ ያልሆነ ነገር መከሰቱን መረዳት ቻልን። እዛ ፊት ለፊት ቆመው የነበሩ ወጣቶች እና ሌሎችም የህብረተሰብ ክፍሎች ቦምብ መፈንዳቱ ወይም ፈንጂ መፈንዳቱ ገብቷቸዋል። ነገር ግን ከርቀት የነበረው ህዝብ ድምጾች ስለነበሩ፣ ጭብጨባዎች ስለነበሩ እና በዛ ድምፅ መሀልም ስለተሸፈነ እየሆነ ያለው ነገር አልገባቸውም ነበር። አንዳንዶቹም የሰሙትን ቢሰሙትም ድምፁን ርችት ነው፣ ኤሌክትሪክ ነው፣ ስፒከሩ ነው የፈነዳው የሚሉ አባባሎች ሁሉ ይሰሙ ነበር በአንዳንድ ሰዎች አካባቢ። በጣም የሚገርመው ነገር ግን ምንድን ነው፣ ፍንዳታው ከደረሰ በኋላ ሰዎች በእንደዚህ አይነት አጋጣሚ ሲሸሹ ራሳቸውን ያወቁት።
እስቲ እስክንድር እንግዲህ ሰዓታችንም እየተጠናቀቀ ነው እና እንደ ወደ መጨረሻ ላይ ወደ ደረሰን ዜና እንሂድ። አንተ ያደረስከን ነው በሰበር ዜና እና የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነርን ጨምሮ 9 የፌዴራልና የአዲስ አበባ ፖሊስ አመራሮች አባላት ክፍተት አሳይተዋል በሚል የተወሰደ እርምጃ አለ። እስቲ አብራራልን አጠር አድርገህ። ምንድን ነው? ምን አይነት እርምጃ ነው የተወሰደው?
እንግዲህ ይህንን መረጃ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሺዴ ናቸው። ማምሻውን እሳቸው እንዳሉት ከሆነ ክፍተት አሳይተዋል፣ ዛሬ ከተፈጠረው ሁኔታ አንጻር ክፍተት አሳይተዋል በሚል የአዲስ አበባን ምክትል ፖሊስ ኮሚሽነር ጨምሮ 9 የፌዴራልና የአዲስ አበባ ፖሊስ አመራሮችና አባላት በቁጥጥር ስር ውለው ምርመራ እየተካሄደባቸው ነው ያሉት። እንግዲህ እርምጃው ዛሬ ከተፈጠረው ሁኔታ ጋር እየተያያዘ ነው። ጠቅላይ ሚኒስትር አብይ አህመድም ቀደም ሲል በሰጡት መግለጫ ሁኔታዎች እየተጣሩ መሆኑንና ሁሉም ነገር ለሕዝብ ይፋ እንደሚደረግ ተናግረው ነበረ። የአዲሱ ጠቅላይ ሚኒስትር አንዱ አካሄድ እንግዲህ እንደምታውቁት እንሳቸውን በይፋ እየተናገሩ እንዳሉት ድበቃ የሚባል ነገር የለም። በኋላ ማንኛውም አይነት የመንግስት እንቅስቃሴ ለህዝብ ቶሎ ቶሎ ይፋ ይደረጋል ነው ያሉት እና እንደምታዩትም በየሰዓቱ ነው ነገሮች መረጃዎች ይፋ እየተደረጉ ያሉት።
መልካም እስክንድር፣ ሰዓታችን በማለቁ እንጂ አሁን ያነሳኸውን ጉዳይ በሂደት ላይ ያለ ነው። ሌሎች ጉዳዮችም በተከታታይ በመጪው ቀናት ዝግጅቶቻችን ይቀርባሉ። ለዛሬ ያለውን ግን በዚሁ ልናበቃ ነው። እስክንድር እናመሰግናለን። መልካም ምሽት።
መልካም ምሽት። አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን ጥቂት ሰከንዶች ብቻ ናቸው።
ያስተናገድናችሁ አሉላ ከበደና
እኔ ጽዮን ግርማንን
እንዲሁም አቀናባሪያችን ንጉሱ ታምሬና ዋና አዘጋጇ ትዝታ በላቸው ከሌሎች ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን።
ደህና ደሩ።